ሰላም ሰላም፣ ጤና ይስጥልን ውድ የአምባሳደር ሚዲያ ቤተሰቦች፣ ይህ ኢኮስ ኦፍ ሪያሊቲ የተሰኘው በአምባሳደር ሚዲያ አማካኝነት የሚቀርበው ፖድካስት ነው። ለዛሬ ይዤላችሁ የመጣሁት የፖድካስት ፕሮግራም በቅርቡ በሕዝብ ተወካዮች ምክር ቤት የጸደቀው የጸረ ሽብር አዋጅን ይመለከታል። እንድትከታተሉኝ በአክብሮት እጋብዛለሁ። አብራችሁን ቆዩ። በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጪ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። በወንጀል የተገኘ ንብረት ሕጋዊ ማስመሰል እና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል እና ለመቆጣጠር የወጣውን አዋጅ በሕዝብ እንደራሴዎች ምክር ቤት አማካኝነት ጸድቋል። ይህም አዋጁ በሽፋን ስር የሚደረግ ምርመራ ወይም አንደርከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ የጸጥታ ኃይል በግዳጅ ላይ ያለ ከአቅሙ በላይ በሆነ ምክንያት ከፈቃዱ ውጪ በሆነ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤቱ አባል የሆኑት ዶክተር አለሙ ጎንፋ በአዋጁ 515 ላይ የቀረበውን አረፍተ ነገር ትንሽ ከባድ መስሎ እንደሚታያቸው ተናግረው አዋጁ አስፈላጊ ነው ብለዋል። እንደዚህ አይነት አዋጅ በተለይ ሽብርን ለመከላከል ለሀገራችን ያስፈልጋል ሲሉ ተናግረዋል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ እያለ ከግድያ በስተቀር ለሚፈጸመው ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክል አይመስለኝም፣ ወይም ድርጊቶቹ ተዘርዝረው ሕጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደለም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ እያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንደሆነ የሚያደርገው ከሆነ ይህ ነገር ትክክል አይደለም ሲሉ ዶክተር አለሙ ሀሳባቸውን አስረድተዋል። ሌላው ሙሉቀን አሰፋ የተባለ የምክር ቤት አባል እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችን እና ታዋቂ ሰዎችን መብት የሚገድም ነው ሲሉ ተደምጠዋል። በዚህም በተጨማሪ አቶ ሙሉቀን እንዳሉት እንዲያውም የመናገር መብት ይከለክላል የሚል እምነት ነው ያለኝ ሲሉ ለምክር ቤቱ አቅርበዋል። ምክንያቱም አዋጁን ስናየው የአስር ዓመት ገደብ ነው የወጣው ሲሉ ተናግረዋል። ሕጉ ከወጣበት ጊዜ ጀምሮ ተግባራዊ መደረግ ያለበት ያሉት አቶ ሙሉቀን ስለዚህ ከ10 ዓመት ወዲህ ብሎ መውጣቱ የተወሰኑ ግለሰቦችን ወይም ቡድኖቹን ለማጥቃት ሆን ተብሎ የተደረገ አዋጅ ነው ሲሉ አቶ ሙሉቀን ሀሳባቸውን ገልጸዋል። በሌላም የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ እንደተናገሩት በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን መጠቀም ንጹሐንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮችን ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችን መንግስት ውስጥ ሆነው መንግስትን የሚተቹና ጋዜጠኞችን ለማፈን ነው ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። አስከትለውም የተናገሩት ዶክተር ደሳለኝ ጫኔ የአዋጁን ዝርዝር ካየ ነው በጣም አስገራሚ የሆኑ ድንጋጌዎች ይዟል ሲሉ ተናግረዋል። ለምሳሌ ብለው እንደጠቀሱት የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀን አግዶ ማቆየት ይችላል ይላል፣ ያውም ያለ ፍርድ ቤት ትዕዛዝ። በተጨማሪም ዶክተር ደሳለኝ እንዳሉት አዋጁ በሽፋን ስር ምርመራ የሚያደርግ መርማሪ ከግድያ ወንጀል ውጪ በሌላ ወንጀል አይጠየቅም ይላል ሲሉ ያነሱት ዶክተር ደሳለኝ ጫኔ ሲቀጥሉም ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናቅ አይጠየቅም ማለት ነው ሲሉ ይጠይቃሉ። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው። በመሆን ያለበት ግን ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙ ነው ሲሉ ተናግረዋል። በጣም አብዛኛዎቹ የተቃዋሚ የምክር ቤት አባላት ይህንን አዋጅ በመቃወም ሀሳባቸውን አቅርበዋል። በመንግስት በኩል ግን ወይም መንግስትን ወክለው ህዝብ ተወካዮች ምክር ቤት የነበሩት ተወካዮች የአዋጁን አስፈላጊነት ሲገልጹ ሽብርን ለመቆጣጠርና ሽብርተኞችን ከሀገሪቷ ለማጥፋት የሚል የስም ሽፋን ሰጥተውታል። እንደተለመደውም ደግሞ የመንግስት የተለያዩ ሚዲያዎች ይህንን አዋጅ እንደ መልካም ዜናና እንደ መልካም ነገር ሲያስተጋቡት ተስተውለዋል። እኛም እንደ አምባሳደር ሚዲያ ይህ አዋጅ ጋዜጠኞችን፣ የመብት ተማጋጆችን ለማንፈን ተብሎ የተዘጋጀ ወይም ለማስፈራራት ተብሎ የተዘጋጀ አዋጅ ነው ብለን እናስባለን። ከዚህም በፊት የነበረው የጸረ ሽብር አዋጅ እንዲሁ ጋዜጠኞችን በጋዜጠኝነት ስራቸው ብቻ በሽብርተኝነት በመክሰስ ሀገርን በማተራመስ በሚሉ የፈጠራ ክሶች በመክሰስ የተለያዩ የመብት ጥሰቶች በኢትዮጵያ ሲፈጸሙ ተስተውለዋል። እናም ይህ የጸረ ሽብር አዋጅ ከዚህ በፊት የነበረውን ይበልጥ ወደ አስከፊ ደረጃ የሚያደርሰው እንደሆነ እናምናለን። እናም ይህን የጸረ ሽብር ሕግ አዋጅ ከሚቃወሙት ውስጥ መካከል አምባሳደር ሚዲያ ይገኝበታል ማለት ነው። ምክንያቱም ከዚህ በፊት እንዳልነው የሰብአዊ መብት ተማጋቾችን እና በህዝብ በመንግስት በተቃራኒ ወይም መንግስትን የሚቃወሙ ሰዎችን ለማፈንና ለማስፈራራት የወጣ አዋጅ ነው። ስለዚህ ተቃውሟችንን እናቀርባለን። የዛሬው ፖድካስታችን ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን። በቀጣይ ፖድካስት ወይም በሌላ ርዕስ እስከምንገናኝ ድረስ እናመሰግናለን። የአምባሳደር ሚዲያ አባልም እና አድማጭም ስለሆናችሁ ተመልካቾቻችንን ከልብ እናመሰግናለን። በቀጣይ ጊዜ እስክንገናኝ ድረስ መልካም ጊዜ፣ ቸር ይግጠመን።